ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
ሰላም ተናስተልን የተወደዳችሁ አድማጮቻችን። ይህ ዓለም አቀፉ የአድቬንቲስት ሬዲዮ የጥያቄና መልስ ክፍለ ጊዜ ነው። አድማጮቻችን በተለያዩ ጊዜ ወደ ጣቢያችን የምትልኳቸውን መጽሐፍ ቅዱሳዊ ጥያቄዎች መርምረን እና ተወያይተን ብዙ መዛግብትን አገላብጠን መልስ የምንሰጥበት ይህ ክፍለ ጊዜ አሁን ይጀምራል። አድማጮቻችን ፕሮግራሞቻችንን በመከታተል ስለምትሰጡን አስተያየትና ለተነሳባችሁ መጽሐፍ ቅዱሳዊ ጥያቄ መልስ ስንሰጣችሁ ዘንድ ለምትልኩልን ጥያቄዎች በጣም አርገን እጅግ በጣም አርገን እናመሰግናችኋለን። ፕሮግራማችንን እየተከታተላችሁ ስለሆናችሁና ብዙ አድማጮቻችን ደግሞ በዚህ ፕሮግራም የተባረካችሁን መሆናችሁን እንደገናም ደግሞ ብዙ ዕቀትና መጽሐፍ ቅዱሳ መንፈሳዊ ደግሞ መንፈሳዊ ጥንካሬን ያገኛችሁበት መሆኑን በየጊዜው ስለምትጽፉልንና ስለምትነግሩን ስለምትደውሉልን ለእናመሰግናችሁ እንወዳለን። ወንድማችን ወለ ትንሳይ ከዳንግላ ከጎጃም በፕሮግራማችን እጅግ በጣም እንደተባረክና ብዙ ትምህርት እንዳገኘህበት ጽፈህልናል። በጣም እናመሰግናለን። ይህንን ፕሮግራም መከታተልህንና ለሌሎችም እንዲከታተሉት ደግሞ ማደምህን እንድትቀጥል እናበረታታሃለን። ወንድማችን አለማየሁ ገብረ መድህን ከየም ዞን ሳጃ ከተማ ፕሮግራማችንን በመከታተል ትክክለኛውን እውቀት እንዳገኘህ ስለገለጽክልን እጅግ አድርገን እናመሰግናለን። ዛሬም አንዳንድ ጥያቄዎችን ልከህልናል። በዛሬው ፕሮግራማችን ከላካቸው ጥያቄዎች መካከል አንደኛውን መልስ ለመስጠት እንሞክራለን። ባለፈው ሳምንት አብረን እንደጀመርነው ወንድማችን ደቻሳ ሙሃ ከምዕራብ ወለጋ ሰፋ ያለ ጥያቄ ጠይቆን ነበረ እና የሱ ጥያቄ እውነተኛዋን ቤተክርስቲያን እንዴት እናውቃለን የሚል እጅግ በጣም ሰፊ መልስ የሚጠይቅ ጥያቄ ነበረ። ስለዚህ ባለፈው ሳምንት የተወሰኑትን ሐሳቦች ተነጋግረን ነበር። ዛሬ የተቀሩትን ጥቂት ሐሳቦች ደግሞ እንነጋገርና በይደር ለሚቀጥለው ሳምንት ደግሞ የተቀሩትን አብረን እንመለከታለን። እንግዲህ ወደዛ እናልፋለን። በመቀጠልም ደግሞ ወንድማችን አለማየሁ ገብረ መድህን ከያም ዞን ሳጂ ከተማ የላከውን ጥያቄ ደግሞ እንመልሳለን ማለት ነው። እንግዲህ ወደ መጀመሪያው ጥያቄ ወደ ወንድማችን ደቻሳ ሙሃ ከምዕራብ ወለጋ እውነተኛዋን ቤተ ክርስቲያን እንዴት እናውቃለን ወደሚለው ጥያቄ መልስ እናመራለን። እንግዲህ ባለፈው ጊዜ የወንድማችን ደቻሳ ሙሃ ጥያቄ ጀምረን ነበር እና ሁለት መሰረታዊ እውነተኛ ቤተ ክርስቲያንን የምናቅበትን መለኪያ አስቀምጠን ነበር ባለፈው ሳምንት። ለማስታወስ ያህል አንደኛው የእግዚአብሔርን ቃል ብቻ ሙሉ በሙሉ መቀበል፣ አንድ ቤተ ክርስቲያን ወይም አንድ ክርስቲያን እውነተኛ መሰረት ላይ መቆሙን የምናረጋግጠው የብሉይና የአዲስ ኪዳንን መጽሐፍ ለትምህርት ለተግሳጽና ልብን ለማቅናት የተጻፉ መሆናቸውን በማመን ሙሉ ለሙሉ ሊቀበል ይገባል ብለን ብዙ ትንታኔዎች ሰጠናል። ወደዛ እንመለስም። ይሄ የመጀመሪያው መመዘኛ ነው። ሁለተኛው መመዘኛ የእግዚአብሔርን ሕግ በክርስቶስ ኢየሱስ በሚሰጠን ጸጋ አማካኝነት መጠበቅ፣ ይህ ደግሞ ሁለተኛው መለኪያ ነው እና ሕጉ ተሽሯል፣ ሕጉ ተደምስሷል፣ ወይም ደግሞ ሕጉ ተወግዷል የሚል ትምህርት በዚህ ዘመን ላይ በጣም ተንሰራፍቶ ይገኛል። ይሄም ህገ ጠልነት ወይም ደግሞ ህግን በመጥላት አመጸኝነትን የሚያነሳሳ ህብረተሰባችንን ጨርሶ ያበላሸ አካሄድ እንደሆነ ባለፈው ጊዜ ተመልክተናልና ይሄ የሰይጣን የተጣለበት ወይም ሰይጣን ከሰማይ የተባረረበት ዋናው አመጽ ህገ ጠልነት ነውና ዛሬ በቤተ ክርስቲያን ውስጥ ህግ ተሽሯል፣ ህግ ተደምስሷል፣ ህግ አይገዛንም የሚል ህገ ጠልነትን የሚከተል አይነት ትምህርት እየተንሰራፋ መጥቷል። ስለዚህ እንዲህ አይነቱን ትምህርት የሚያስተምሩ ሐሰተኞች ናቸው። እውነተኞች ግን የእግዚአብሔርን ህግ ሰው በራሱ መጠበቅ አይችልም። ነገር ግን በክርስቶስ በሚሰጠን ጸጋ አማካኝነት በሮሜ ምዕራፍ 8 ቁጥር 4 ላይ እንደተጻፈው ለስጋ ያልተቻለውን እግዚአብሔር የገዛ ልጁን በስጋ ምሳሌ አድርጎ ልኮታልና ይህንንም ያደረገው እኛ በመንፈስ በመንመላለስ የህግ ትእዛዝ ይፈጸም ዘንድ ነው ይላልና ስለዚህ እሱ መጥቶ ኃጢያትን በስጋው ኮነነ ይላል። ስለዚህ በዛ መሰረት እኛም ደግሞ በመንፈስ ቅዱስ እንመላለስ የእግዚአብሔር ክርስቶስ ኢየሱስ ጸጋ ሲረዳን ህግን በሙሉ መፈጸም የሚያስችል ኃይል እንደምናገኝ ከጳውሎስ ጋርም ደግሞ ሁሉን በሚያስችለኝ በክርስቶስ ሁሉን እችላለሁ ማለት እንደምንችል ይህም ደግሞ በእኛ ሳይሆን በጸጋው እንደሆነ እንደውም ባለፈው ጊዜ እንደተመለከትነው ህጉ በብሉይ ኪዳን በድንጋይ ላይ ተጽፎ ለሙሴ ተሰጠው። በአዲስ ኪዳን ግን በዕብራውያን ምዕራፍ 8 ቁጥር 10 ላይ እንደምንመለከተው ከበረ፣ ህጉ የበለጠ ከበረና በልባችን ውስጥ ከፍ ብሎ እንደተጻፈ መጻፍ ብቻ አይደለም በትእዛዙም አስኬዳችኋለሁ ደግሞ አምላክ ሆናችኋለሁ የሚለው ተስፋ አብሮ እንደተሰጠ እና እንደውም በአዲስ ኪዳን ህጉ በልባችን ጽላት ውስጥ ተጽፎ ከፍ እንዳለ ይሄን ተመልክተን ነበር። እነዚህ ሁለቱ እንግዲህ በጣም ከፍተኛ መለኪያችን ናቸው። የትም ቦታ ሄደን እውነትን ለመከተል የምንጠይቃቸው ጥያቄዎች የእግዚአብሔርን ቃል ወይም ብሉይ ኪዳንና አዲስ ኪዳን አንዱም ሳይቀር ለትምህርት ለተግሳጽ ልብን ለማቅናት የተጻፈ መሆኑን መቀበል፣ ሁለተኛ ደግሞ የእግዚአብሔርን ህግ በኢየሱስ ክርስቶስ ጸጋ አማካኝነት መጠበቅ፣ እነዚህ አንድን እውነተኛ እምነት መለኪያ ነጥቦች እንደሆኑ እናያለን። እንግዲህ ዛሬ ደግሞ ሌሎች ነጥቦች ሶስት ነጥቦችን እንመለከታለን። በሁለተኛው መስፈሪያችን ላይ እንደተመለከትነው የእግዚአብሔርን ህግ በኢየሱስ ክርስቶስ ጸጋ መጠበቅ ብለናል። የትኞቹን ህጎች? አንድ ጊዜ አንድ የህግ መምህር ወደ ኢየሱስ ክርስቶስ መጣና ጥያቄ ጠየቀ። በማቴዎስ ወንጌል ምዕራፍ 19 ላይ ምን ብሎ ጥያቄ ይጠይቃል? የዘላለምን መንግስት አገኝ ዘንድ ምን ላድርግ ብሎ ክርስቶስን ጠየቀው። ክርስቶስም እንዲህ ብሎ መለሰለት፣ የዘላለምን ህይወት ታገኝ ዘንድ ትእዛዛትን ጠብቅ። ከዛ ሰውየው ቀጠለ፣ የትኞቹን ትእዛዛት ብሎ ጠየቀ። ከዛ በኋላ ክርስቶስ የትኞቹን ትእዛዛት እንደሆኑ በደንብ በግልጽ ነው በማቴዎስ ወንጌል ምዕራፍ 19 ላይ የሚነግረውና ትእዛዛቶቹን የትኞቹ ትእዛዛቶች ናቸው? አትግደል፣ አትስረቅ፣ በሐሰት አትመስክር የሚሉትን አስርቱን ትእዛዛት እንደሆኑ ይህንን ይነግረዋል። በዚህ ጊዜ ያ መምህር ምን ብሎ ነው የመለሰው? እንዴ እነዚህንማ ከሕፃንነቴ ጀምሬ እከተላቸው ነበረ እና ይህንንማ ከልጅነቴ ጀምሮ አደርግ ነበር፣ ሌላስ ብሎ እንደጠየቀ እንመለከታለን ማለት ነው። ከዛ በኋላ ክርስቶስ እንግዲያውስ ያለህን ሁሉ ሸጠህ ተከተለኝ ሲለው ሀብታም ስለነበረ ወደ ኋላ እንዳፈገፈገና እያዘነ እንደተመለሰ እንመለከታለን። እና ይሄ የሚያሳየው ይሄ ሰውዬ ከሕፃንነቴ ጀምሬ ቁጥር 20 ላይ ምዕራፍ 19 ቁጥር 20 ላይ ጎበዙም ይህንን ሁሉ ከሕፃንነቴ ጀምሬ ጠብቅ ያለው ደግሞስ የሚጎለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠ ለድሃዎች ስጥ፣ መዝገብህ በሰማይ ታገኛለህ፣ መጥተህም ተከተለኝ አለው። የዚህን ጊዜ ጎበዙ ይህንን ቃል በሰማ ጊዜ ብዙ ንብረት ስለነበረው እያዘነ ሄደ ይላል። እንግዲህ ይሄ ሰው ይሄ ጎበዝ ጥሩ ነበር የመጣው የእግዚአብሔርን ትእዛዝ ለመጠበቅ ህይወትን ለማግኘት ነበር የጠየቀው። ነገር ግን መስዋዕትነት ለመክፈል አልፈለገም። ከእግዚአብሔር ይልቅ አንደኛ በሀብትና ገንዘብን በጣም ይወድ ነበር። ሁለተኛው ትእዛዝ ባልንጀራህን እንደራስህ አድርገው ውደድ የሚለው ደግሞ ምንድነው የሚያሳየው? ባልንጀራውን እንደራሱ አድርጎ አይወድም ነበር። ከሰው ይልቅ፣ ከባልንጀሮቹ ይልቅ፣ ከሰው ዘር ይልቅ እሱ በጣም የሚያመልከው ገንዘብን ወይም ሀብትን ስለነበረ የመጀመሪያውንም አራቱን እግዚአብሔር አምላክን በፍጹም ልብህ በፍጹም ሐሳብህ ውደድ የሚለውንም ሁለተኛውንም ባልንጀራህን እንደራስህ ውደድ የሚሉ ስድስቱን ከታች በኩል ያሉትን ለመጠበቅ ፍቃደኛ አይደለም። እነዚህን ከመጠበቅ ይልቅ ሀብቱን ቢጠብቅ የሚወድ ሰው ስለነበረ ጥሎ እንደሄደ እንመለከታለን ማለት ነው። ስለዚህ የእግዚአብሔርን ትእዛዛት ከምድራዊ ፍላጎትና ከስጋዊ ሐሳብ በላይ ከፍ ልናደርግ ያስፈልጋልና አንድ ቦታ ክርስቶስ ሲናገር ምንድነው ያለው? አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም እሹ ሌላው ሁሉ ይጨመርላችኋልና። በሕይወታችን የእግዚአብሔርን ሕግ እግዚአብሔርን ትእዛዛት ከሁሉም በላይ ከፍ አድርገን መያዝ እንዳለብን ይህ ትምህርት ያስተምረናል። ስለዚህ ወደ ትእዛዛቶቹ በምንሄድበት ጊዜ የመጀመሪያው ትእዛዝ ምንድን ነው የሚለው? ሌሎች አማልክት አይሆኑህ በፊቴ ነው የሚለው። ሌሎች አማልክት አይሆኑህ በፊቴ። ስለዚህ ከእግዚአብሔር አምላክ ውጪ ሌሎችን አማልክት በጭራሽ ማምለክ እንደሌለብን ይህ ትእዛዝ ይነግረናል። እና ይሄ ሰውዬ አማልክት ነበረው። አማልክቱም ደግሞ ምን ነበረ? ሀብት እንደነበረ እናያለን። ከእኔ በቀር ሌሎችን አማልክት አይሁኑ ነው የሚለው የመጀመሪያው ትእዛዝ። ሀብትም ቢሆን ሰውም ቢሆን ስልጣንም ቢሆን ትምህርትም ቢሆን ማንኛውም እውቀትም ቢሆን ዝናም ቢሆን እነዚህ ሁሉ አማልክት ሊሆኑብን ይችላሉ፣ ወይም ደግሞ እንደ አምላክ ልናያቸው ከእግዚአብሔር በላይ ልናያቸው እንችላለን። ስለዚህ እነዚህን ሁሉ ከእግዚአብሔር በላይ አድርገን መመልከት ሌሎችን አማልክት እንደ ማምለክ ይቆጠራል ማለት ነው። ሌላ ሊትራሊ ወይም ደግሞ ፊት ለፊት በቀጥተኛ ሁኔታ ከእግዚአብሔር ውጪ ከኢየሱስ ክርስቶስ ውጪ ሌሎች አማላጆች አሉን፣ ወደ ጽድቅ የሚያገቡን መላእክት ቅዱሳን፣ እነዚህን ሁሉ ማምለክ በእግዚአብሔር ዘንድ ጨርሶ የተጠላ እንደሆነ መጽሐፍ ቅዱሳችን ይነግረናል ማለት ነው። እና ኢየሱስ ይህንን በቀጥታ ተናግሯል። በሉቃስ ወንጌል ምዕራፍ 4 ቁጥር 8 ላይ ኢየሱስም መልሶ ለጌታ ለአምላክህ ብቻ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ይላል። ሉቃስ ምዕራፍ 4 ቁጥር 8 ላይ ኢየሱስም መልሶ ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏል ይላል። ስለዚህ ሌሎችን ነገሮች ማምለክ በምንም አይነት በእግዚአብሔር ምትክ ልናመልካቸው አይገባም። መጽሐፍ ቅዱስ ይህንን እንደ ጣዖት አምልኮ ይመለከተዋል። ስለዚህ ይሄ ከትእዛዛቶቹ አንዱ እውነተኛ ክርስቲያኖችን ወይም እውነተኛ አምላኪዎችን የምንመዝንበት መመዘኛችን ነው። እንደውም አንዳንዶች ትህትና ይመስላቸዋል ይላል ጳውሎስ ለቆላሲያስ ሰዎች በጻፈው ቆላሲያስ ምዕራፍ 2 ቁጥር 18 ላይ ትህትናና የመላእክት አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋም አምሮ በከንቱ እየታበየ ማንም አይፍረድባችሁ ይላል። እና ይሄንን ሲናገር ምን ይላል? ለመላእክትም ትህትናና የመላእክት አምልኮ እየወደደ ይላል። ትህትናና የመላእክት አምልኮ እየወደደ እና መላእክት አገልጋይ መናፍስት ናቸው ይላል። ከእግዚአብሔር ዘንድ ተልከው ቅዱሳንን ወይም ደግሞ ክርስቲያኖችን የሚረዱ፣ የሚጠብቁ፣ የሚደግፉ ናቸው። ከእግዚአብሔር ዘንድ ተልከው ነው። ታዲያ ተልከው ነው እኛ ለእነሱ ስለሰገድን ለእነሱ ምጽዋት በእነሱ ስም ምጽዋት ስለሰጠን እነሱን ከፍ ከፍ ስላደረግን እነሱ እንዲያማልዱንና ወደ እግዚአብሔር እንዲያቀርቡን በመጠየቃችን ሳይሆን እኛ ለእግዚአብሔር ታማኝ በመሆናችን እግዚአብሔር ለኛ የሚልካቸው ናቸው። እኛ ሁሉ ጊዜ ለማንም ታማኝ መሆን ያለብን ለእግዚአብሔር ለአምላካችን ብቻ ነው። ይሄንን በመጽሐፍ ቅዱስ ውስጥ በተለያዩ ታሪኮች እንመለከታለን። አንዱ የምንመለከትበት ታሪክ የትኛው ነው? የዳንኤል ጓደኞች ሲድራቅ፣ ሚሳቅ፣ አብደናጎ። እነዚህ ሶስቱ ወጣቶች ናቡከደነጾር ላቆመው ምስል አንሰግድም። የትኛውን ትእዛዝ ነው የተጠበቁት? ሁለተኛውን ትእዛዝ አንሰግድም አሉ። አንተ ላቆምከው ምስል አንሰግድም አሉ። እቶን እሳት አዘጋጀና በዚህ እቶን እሳት ውስጥ እከታቸዋለሁ አቃጥላቸዋለሁ ባላቸው ጊዜ ምን አሉት? በምንም አይነት መንገድ አንተ ላቆምከው ምስል አንሰግድም። የምናመልከው አምላካችን እሱ ያድነናል። ማን? መላእክት ምናምን አላሉ። የምናመልከው አምላካችን እሱ ያድነናል፣ ባያድነንም እንኳን አንተ ላቆምከው ምስል አንሰግድም ነው ያሉት። ባያድነንም እንኳን አንተ ላቆምከው ምስል አንሰግድም ነው ያሉት። በዛ መሰረት ወደ እቶኑ እሳት ውስጥ ተጣሉ። ስለዚህ ናቡከደነጾር ትኩር ብሎ በሚመለከትበት ጊዜ በጣም ነው የገረመው። እና እኛ የጣልናቸው ሶስት ሰዎች ነበሩ፣ አሁን ግን በእሳት ውስጥ አራተኛ አያለሁኝ። እሳቱም አልጎዳቸውም፣ የታሰሩበትንም ፈትል ወይም ደግሞ የታሰሩበትን ገመድ ሁሉ ተበጣጥሶ በእሳት ውስጥ ሲመላለሱ አራት ሰዎችን አያለሁ። አራተኛው ግን የአማልክትን ልጅ ይመስላል። አራተኛው ግን የአማልክትን ልጅ ይመስላል። እንደውም በጥልቅ ትርጉም ሄደን በሚናጠናበት ጊዜ የእግዚአብሔር ልጅ ይመስላል፣ የእግዚአብሔር የአምላክ ልጅ ይመስላል ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስን እንደማለት ነው። ስለዚህ እነሱ በእሳት ውስጥ ለእግዚአብሔር ታማኝ ሆነው በተጣሉ ጊዜ ክርስቶስ ራሱ በመካከላቸው መጥቶ ያጽናና በእሳት ውስጥ አብሯቸው እንደተመላለሰ እንመለከታለን። ይህም ደግሞ በኢሳይያስ መጽሐፍ ላይ የተሰጠ ትንቢት ነው ወይም ደግሞ ተስፋ ነው። እና በእሳት ውስጥ ባለፍክ ጊዜ እሳቱ አይጎዳህም፣ በጎርፍ ውስጥ ወይም በውሃ ውስጥ ባለፍክ ጊዜ ጎርፉ አያሰምጥህም ተብሎ የተሰጠው ተስፋ ለነዚህ ወጣቶች ተግባራዊ እንደሆነላቸው እናያለን። ስለዚህ ለሌሎች አማልክት በምንም አይነት አትስገድ የሚለውን ትእዛዝ በመጠበቃቸው ምክንያት እግዚአብሔር በመካከላቸው እንደተገኘ እሳቱም እንዳልጎዳቸው ምስክርነታቸውም በዓለም ሁሉ እንደተሰማ መጽሐፍ ቅዱሳችን ይነግረናል። ይሄ አንዱ ትልቅ መመዘኛ ነው። ከኔ በቀር ሌሎች አማልክት አይሆኑ የሚለው ማለት ነው። ሁለተኛው አሁን በምሳሌ ውስጥ እንደተጠቀሰ ነው፣ በሲድራቅ ሚሳቅ አብደናጎን ታሪክ ውስጥ እንዳየ ነው፣ ለተቀረጸ ምስል ወይም ደግሞ ለማንኛውም ለተቀረጸ ነገር የተቀረጸ ነገር ለአንተ አታድርግ ነው የሚለው። በላይ በሰማይ ካለው ቀጥታ ነበዋለሁኝ፣ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማንኛቸውንም ምሳሌ የተቀረጸንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም፣ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና ይላል። እና በትእዛዝ ውስጥ ልብ ብለን እንመልከት፣ የማናቸውንም ነው የሚለው የተቀረጸ ምስል ለአንተ አታድርግ። ይኸውልህ ኬት ኬት እንደሚገኙ የሚቀረጹት ነገሮች ራሳቸው ማቴሪያሎቹ ተዘርዝረዋል። በታች በምድር በምድር ላይ ለምሳሌ ከዛፍ ሊሆን ይችላል፣ ከእንጨት ሊሆን ይችላል፣ ከድንጋይ ሊሆን ይችላል። እና ምድር ላይ ካሉ ማቴሪያሎች እየተቀረጹ የሚመጡ በአንገታችን፣ በጆሮአችን፣ በእጃችን ላይ እንድናደርጋቸው የሚመጡልን ምልክቶች ወይም ምሳሌዎች እነሱን ጨርሶ ለአንተ አታድርግ። ከምድርም በታች በውሃ ውስጥ ካለ ውሃ ውስጥ ያሉ ዛጎሎች እና ሌሎች ከውሃ ውስጥ የሚወጡ እንቆች እና የተለያዩ የከበሩ ድንጋዮች ከውሃ ውስጥ ከባህር ውስጥ ጠልቀው እያወጡ እነሱን ቀርጸው አበጅተው ሲሰጡን ጨርሶ ለማድረግ እንደሌለብን ይናገራል ማለት ነው። እና የማናቸውንም ምሳሌ የተቀረጸውንም ምስል ላንተ አታድርግ። የማናቸውንም ነው የሚለው። በመስቀል መልክ ሊሆን ይችላል፣ በተለያዩ ቅዱሳን መልክ ሊሆን ይችላል፣ በፀሐይ መልክ ሊሆን ይችላል፣ በጨረቃ መልክ ሊሆን ይችላል፣ በአበቦች መልክ ሊሆን ይችላል፣ እና በተለያዩ ቅጠሎች መልክ ሊሆን ይችላል። እነዚህን ጨርሶ ከቶ ላንተ አታድርግ ነው የሚለው። አታድርግ በቃ እግዚአብሔር ተናግሯል። እና ከዛ ደግሞ አልፈተርፈ አትስገድላቸው አታምልካቸው በሚጠሉኝ እያለ ይቀጥላል። እና መጀመሪያ ራሱ የመጀመሪያው በቃ አታድርግ፣ ከነዚህ ጋር ንክኪ አታድርግ ነው የሚለው። እና ሁለተኛው አትስገድላቸው አታምልካቸው ነው የሚለው። እና አንዳንዶች ይሄ አታድርግ የሚለውን ሰወርወር ያደረጉትና አይ ማምለክና መስገድ ነው እንጂ ጌጣጌጦቹን ብናደርግ ምን ችግር አለው ወደሚል አይነት ትምህርት ያመጡታል። እና ግን መጽሐፍ ቅዱስ ከመጀመሪያውም አታድርግ ነው የሚለው። እንደውም በዘዳግም መጽሐፍ ላይ ዘዳግም 5 ይመስለኛል፣ እዛ ላይ ሄደም ስንመለከት እግዚአብሔር አምላክን ያየ ማንም የለምና አንድ ሰው ይህ አምላክ ነው ብሎ የተቀረጸ ምስል ወይም የተሳለ ስዕል አምጥቶ ቢያሳይህና ይሄንን እንስገድ ቢልህ አትስማው አትከተለው፣ ሐሰተኛ ነው ነው የሚለው። እና እኔን ያየ ማንም የለም ነው የሚለው። እና ክርስቶስን በነበረበት ዘመን ክርስቶስን የሳለ ወይም ቀርጾ ያስቀመጠ የለም። እግዚአብሔርንም ያየና ስዕሉን ይሄ ነው ብሎ ያመጣ የለም። መላእክትንም ደግሞ አይቻለው ይሄንን ይመስላል ብሎ ፎቶግራፍ አንስቶ መላእክትን ያመጣ የለም። ቢያመጣም ነው የሚለው የማናቸውንም ስለሚል ቢመጣም እንኳን ፎቶግራፉ እንኳን ቢመጣ ወይም ደግሞ ቅርጹ በትክክለኛው እውነተኛው እንኳን ቢመጣ አትስገድ። ምክንያቱም በዮሐንስ ወንጌል ምዕራፍ 4 ላይ ሄደን ስንመለከት ቁጥር 24 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል እና እግዚአብሔርም ደስ የሚለው በእነዚህ ነው ብሎ ይነግረናል ማለት ነው። ስለዚህ ይሄ ከፍተኛ የሆነ የእውነተኛ እምነት መለኪያ እንደሆነ ልናውቅ ያስፈልገናል። ለዛሬ እንግዲህ ከደቻሳ ሰፊ ጥያቄ ውስጥ እነዚህን 2 ነጥቦች ተመልክተናል። በሚቀጥለው ጊዜ ደግሞ ሌሎችን እንመለከታለን። አሁን ወደሚቀጥለው ጥያቄ ደግሞ እናመራለን። የሚቀጥለው ጥያቄ ከአለማየሁ ገብረ መድህን ከየም ዞን ሳጂ ከተማ የመጣ ነው። አለማየሁ ፕሮግራማችንን እየተከታተልክ ስለሆንክ እጅግ አድርገን እናመሰግናለን። እንግዲህ በራእየ ዮሐንስ ምዕራፍ 12 ላይ በሰማይ ሰልፍ ሆነ ይላል። ስለዚህ ሰይጣንና ሰይጣንን የተከተሉ 1/3 መላእክት ከእግዚአብሔር ጋር ከሆኑት 2/3 መላእክት ጋራ ተዋጉ እና ይህ ጦርነት ቀጥተኛ ነው ወይስ ምሳሌያዊ ጦርነት ነው የሚል ነው የመጀመሪያው ጥያቄ። እና ያ ወንድማችን በጣም ጥሩ አስተውለሃል። እንግዲህ ሰይጣን በሰማይ ጦርነት እንደከፈተ መጽሐፍ ቅዱስ ይነግረናል። እና እነዚህን ሐሳቦች ከኢሳያስ ምዕራፍ 14 ሕዝቅኤል ምዕራፍ 28 ምዕራፍ ጋር ሄደን በምትመለከትበት ጊዜ ሰይጣን ጦርነት የከፈተበት ምክንያት በጣም የሚገርምና የሚደንቅ ነው። እና ምክንያቱም ሕዝቅኤል እንደሚናገረው ኃጢአት እስከተገኘብህ ድረስ በፍጥረት ፍጹም ነበርክ ነው የሚለው። ፍጹም የሆነ ፍጡር ሆኖ እንዴት ኃጢአት ተገኘበት የሚለው በጣም በጣም የሚገርም እንቆቅልሽ ነው። እና ፍጹም ሆኖ ነው የተፈጠረው። እግዚአብሔር ኃጢአትን የሚሰራ ክፉ መልአክ አልፈጠረም። ይሄ በጣም የሚደንቅ ነው። እንደውም በጣም ምርጥ የሆኑ ነገሮች ሁሉ የእርሱ እንደሆኑ መጽሐፍ ቅዱሳችን ይነግረናል። አንደኛው በጣም የሚደንቅህና የሚገርም ነገር ውበትህ በጣም ግሩምና ድንቅ የውቦች ሁሉ መደምደሚያ ነህ ይለዋል። በውበት በቃ ምንም ያላጎደለበት ነበረ። ጥበብህ ደግሞ ይለዋል፣ በጥበብ ደግሞ ፍጹም ነበርክ። በጥበብህ፣ በእውቀት፣ በአስተሳሰብ በጣም ኃይለኛ የሆነ አምሮ ያለውና በጣም ፍጹም የሆነ ዕውቀት ያለው ፍጡር እንደሆነ እናያለን። በስልጣንህ ደግሞ የእግዚአብሔርን ዙፋን የምትከልል ኪሩብ ነበርክ እና በእግዚአብሔር ዙፋን ዙሪያ የምትመላለስ ነበርክ ይለዋል። ስልጣንም ደግሞ ከፍተኛው ከእግዚአብሔር ዙፋን ቀጥሎ ያለው ስልጣን ነበረው። እንደገናም ደግሞ በሀብት ደግሞ ብንመለከት ሰርዲስ፣ ቶፒስ፣ አልማዝ፣ እንቁ በሙሉ በጣም ውድ የሆኑ ነገሮች ሁሉ ልብስህ ነበሩ ይላል። እና ይሄ ሁሉ የተሟላለት እነዚህ አራት ነገሮች አንድ ሰው ከተሟላለት እንዴት አድርጎ ነው አመፅ የሚያደርገው? እና የሚገርም ነው። እውቀት ከእውቀት፣ ጥበብ ከጥበብ፣ እንደገናም ደግሞ ሀብት ከሀብት፣ ስልጣን ከስልጣን ተሟልቶ የተሰጠው ፍጡር ነገር ግን አመፀ። ሲናገር ሳለ ኢሳያስ በኢሳያስ ምዕራፍ 14 ቁጥር 12 ላይ በልብህም ይላል፣ በልብህም ወደ ሰማይ አድርጋለሁ፣ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ፣ በልዑልም ልዑል ማን ነው? ክርስቶስ ኢየሱስ፣ በእርሱም መሰላለሁ አልክ ይላል። እና ይሄ ማለት ነው ስግደት ሁሉ ይገባኛል፣ አምልኮ ሁሉ ይገባኛል፣ እንደ ፈጣሪ መታየት አለብኝ፣ እኔ በቃ እንደ ኢየሱስ መታየት ይኖርብኛል የሚል እብሪት እንደያዘው ነው የምንመለከተው ማለት ነው። ስለዚህ በዛ መሰረት ይሄ አስተሳሰብ ነው። ይህንን አስተሳሰብ ምን አደረገ ዲያብሎስ? አንድ ሶስተኛ በሆኑት መላእክቶች ዙሪያ ዘራው እና አጠመዳቸው። በዮሐንስ ወንጌል በዮሐንስ ራእይ ላይ ሲናገር ከሰማይ ከዋክብቶች ሲሶዎቹን በጅራቱ እየሳበ ወደ ምድር ጣላቸው ነው የሚለው። እና ጅራት ማለት ጠልፎ መጣል ማለት ነው። እና ሐሰት በሐሰት ወይም ደግሞ በትክክል ባልሆነ አስተሳሰብ እንደ ጣላቸው እንደ ጎተታቸው ያመለክታል ማለት ነው። እና አስተሳሰባዊ የሆነ ጦርነት እንደተነሳ፣ ሁለት ሶስተኛዎቹ ግን እምቢ እንዳሉት፣ ስለዚህ በሰማይ ስፍራ አልተገኘለትም፣ ስለዚህ ወደ ምድር ተጣለ የሚለው እንግዲህ ይሄ የሐሳብ ወይም ደግሞ የሐሳብ አለመግባባት በሰማይ እንደመጣና በዚህ መሰረት ይህ ሐሳብ ይህ አመፅ በሰማይ ተቀባይነት ስለአጣ ሰይጣንና የተከተሉት አንድ ሶስተኛ መላእክት ወደ ምድር እንደተጣሉ ነው የምንመለከተው። ከዛስ ተጥለውስ እንዴት ሆኑ? እንደገናም ደግሞ መጨረሻ የሰይጣንና የተከታዮቹ አንድ ሶስተኛ መላእክት እጣ ክፍላቸው ምን ይሆናል የሚለውን እንግዲህ በሚቀጥለው ሳምንት ደግሞ ከዚህ ቀጥለን ያለውን ሐሳብ አብረን እንመለከታለን። ሌሎችንም ጥያቄዎች መልሶቻችሁን ይዘን እንቀርባለን። ዛሬ እንግዲህ የነበረን የጥያቄና መልስ ክፍለ ጊዜ በዚሁ እናጠናቀቃለን። ስለምትሰጡን አስተያየት፣ ስለምትጽፉልንና ጥያቄዎቻችሁን ደግሞ ስለምትልኩልን እጅግ አድርገን እናመሰግናለን። ላላችሁ ጥያቄና አስተያየት እንግዲህ ዛሬ ዘመኑ በፖስታ በወረቀት ሳይሆን በቴክስት ወይም ደግሞ በመልእክት ስለሆነ በ0910828182 ስልክ ቁጥራችን ላይ ቴክስት በማድረግ ወይም በጽሁፍ መልእክታችሁን በመስጠት ጥያቄያችሁን ማቅረብ ትችላላችሁ። በሚቀጥለው ሳምንት ለሌሎች ጥያቄዎች መልስ ይዘን እስከምንመጣ ድረስ የእግዚአብሔር ጸጋና ፍቅር ከሁላችን ጋር እንዲሆን ጸሎታችንና ምኞታችን ነው። ደህና ሁኑ።